ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምሯል። ከአሜሪካ ድምጽ በዓለም ዙሪያ ጾታን መሰረት ያደረጉ ጥቃቶች ይገቱ ዘንድ ለማሳሰብ የወጣው የ16 ቀናቱ ዘመቻ ከሰሞኑ ተጀምሯል። የተባበሩት መንግስታት ድርጅት በየዓመቱ በሚያስተባብረው ዘመቻ ላይ እርባናን ያጤኑ ኢትዮጵያውያን ተቋማትና ግለሰቦችም በእነዚህ ቀናት በችግሩ ግዝፈትና መፍትሄ ላይ የሚያተኩሩ እንቅስቃሴዎቻቸውን ያጠናክራሉ። ከተወሰኑት ጋር ዛሬ ምሽት ቆይታ እናደርጋለን። በግል የደረሰባቸውን አሳዛኝ ጥቃት ለሌሎች መማሪያ እያዋሉ ግለሰቦችንም እንተዋውቃለን። አሁንም ድረስ ስለቀጠሉ የፍትህ ጥያቄዎች የሚያሰስ ዘገባ እናሰማችኋለን። ሀብታሙ ስዩም መሰናዶውን እየመራው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ታመሻለች። ወደ ቀዳሚው መሰናዶ እንሻገር። ለሁለት ሳምንታት የሚዘልቀው ጾታ ላይ መሰረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ በተደጋጋሚና በንቃት ከተሳተፉ ወጣት ኢትዮጵያውያን የመብት ተሟጋቾች መካከል አንዷ ሃና ላሌ ናት። በሀገር በቀል ሲቪል ማህበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያዎችው ሃና በሴቶች መብት ተሟጋችነትና የህግ ባለሙያነቷ ይበልጡን ትታወቃለች። ኢትዮጵያ ውስጥ ቀን ተቀን የተበራከቱ ጥቃቶች ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሐሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ጾታን መሰረት ያደረጉ ጥቃቶችን መነሻው ታስረዳናለች።
ለዚህ የቅርብ ጊዜ ምክንያቶች ናቸው ብዬ አላስብም። በጣም ዲፕሎትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው። አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው ለምሳሌ በባህል ለሴቶች የተሰጠው ቦታ፣ በሃይማኖት ለሴቶች የተሰጠው ቦታ፣ አናኗራችን በኮሚኒቲ ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው፣ መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እድል አንድ ምክንያት ነው፣ ሩት ኮዝ ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይ ይሄ ነው ኤክስፔክት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው የኢኮኖሚ ሁኔታው የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ የማምነው።
ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የእነዚህ ግጭቶች መስፋፋት የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና የአባባሰው ጉዳይስ እንዴት ይገለጻል?
ያው አሁን ቅድም በጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭት አለመስማማቶች ደግሞ በሴቶች መብት ላይ ብቻም ሳይሆን በህፃናት መብት ላይ፣ በአካል ጉዳተኞች መብት ላይ፣ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች፣ የግሩፕ ጋንግ ሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል። እና ግራቪቴት ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ትልቅ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል ማለት ነው።
አጠቃላይ በሀገር ላይ የሚፈጥረው ውጥንቅጥ ለቀጣዩ ትውልድም የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትመክሪያለሽ?
ሰላም ይቀድማል ብዬ አስባለሁ። ሰው እንደ ሀገር ለሰላም መስራት አለብን ብዬ አስባለሁ። ሁሉም በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ይሄ ህግን እየተረጎሙ ያሉ አካላቶች ከጾታዊ ጥቃት ጋር በተያያዘ የሚመጡ ኬዞችን እንደ ቀላል ነገር ባያዩዋቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነው ብዬ አምናለሁኝ። ምክንያቱም ጥቃት የተፈጸመባት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ የህግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማናለብኝነት ስሜት ይሰማዋል። ተጠቂውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያየኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋል እና መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል። ያሉትንም ህጎች በተገቢ መንገድ እንዲተረጎሙ እና ጥቃት እያደረሱ ያሉ አካላቶች ለትክክለኛው መንገድ እርምጃ እንዲወሰድባቸው የማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን የኮሚኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታም አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። ከሚጠበቅባቸውም ደረጃ ይህንን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማውገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማውገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ተመሳሳይ ነው ለማህበረሰብ ላይ ሊድ እያደረጉ ላሉት አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት? ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሽ አለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው? በምን አይነት መልኩ ነው እየተገለጸች ያለችው? ሞር ለሌላ ጥቃት በሚያጋለጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሽ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን፣ በዘር ተከፋፍለን፣ በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ህፃናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍል ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁኝ።
የተለያዩ የግል ተቋማት፣ የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴዎች ሲያደርጉ ይታያል። ንቃተ ህሊናዎችን ለማስፋት ችግሩ ላይ የበለጠ ትኩረት እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ፣ ዘመቻ ሲያስተባብሩ እናያለን። የእነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ከአሁኑ የተሻለስ የሚታይና የብዙ ሰዎችን ህይወት የበለጠ የሚለውጥ ይሆን ዘንድ ምን ሊደረግ ይገባል ብለሽ ትመክሪያለሽ?
እስከዛሬ ድረስ ምንም የማይካድና ትልቅ ኮንትሪቢሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁም በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላም የመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምጻቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበር እና አሁንም እየሰሩ ነው እያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛትና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ። ስራቸው ትንሽ የሚመስለን ነገር አለ እና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግዝፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው፣ በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስካሬጅ የሚያስሆን አይነት ነገር ያለ ይመስላል። ግን እኔ ያው ያለውን የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ ብዬ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች፣ ግለሰቦችም ዲስፓይት አወር ዲፍረንስ ወይም ደግሞ ልዩነታችንን አስቀምጠን በጋራ በሚያስማሙ ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁኝ። ከአሁን ከምንሰራው በጣም ጠበቅ ባለ መልኩ፣ ምክንያቱም ያው በዛው ልክ ነው ጥቃቶቹን ጠበቅ እያሉ የመጡትና በዛ አይነት መልኩ አንድ ላይ ተጋዘ መስራት አለብን ብዬ አስባለሁ። እስከ ዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽም ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራለን ምን አልሰራለንም፣ አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል የሆኑ ሲስተሞችን ክሪኤቲቭ የሆኑ መልኮችን ይዘን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል።
ከመብት ተሟጋቿ እንዲሁም ሕግ ባለሙያዋ ሀና ላሌ ጋር ያደረግነው ረዘም ያለ ቆይታ ቅጂ በዌብሳይታችን ላይ ስለሚጋራ አድማጮቻችን እንዲሁም ተመልካቾቻችን በዚያ እንድትከታተሉት እንጋብዛለን። ወደ ቀጣዩ ዝግጅት እንሻገር። በግል የደረሰባቸውን ጥቃት ለሌሎች ማስተማሪያ ይሆን ዘንድ ወደ አደባባይ ከወጡት መንፈሰ ጠንካራ ሴቶች መካከል አንዷ ፈቲያ ረመዳን ናት። ነዋሪነቷ በዩናይትድ ስቴትስ ኖርዝ ካሮላይና ላይ ያደረገችው ፈቲያ በቅርብ ዘመድ የተፈጸመባት ጥቃት እሷ ላይ ብቻ የቀረ ሳይሆን ወደ ወንድ ልጇም የተሻገረ ነበረ። ራይዝ አፕ አቢዩዝ ናው የተሰኘ ተቋም መስራች የሕፃናት መጽሐፍ ደራሲም የሆነችው ፈቲያ ረመዳንን ኤደን ገረመው አነጋግራታለች። ወደዚያው እንሻገር።
እኔ ፈቲያ ረመዳን አህመድ ነው የሚባለው። የተወለድኩት ድሬዳዋ፣ ያደግኩት ያው ድሬዳዋ እና ጅቡቲ መሀል ነው። የመጣው ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ ጡረታ የወጣው ከኮካኮላ ፋብሪካ እና ስምንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች፣ ነጋዴ ነበረች። እና ከጥሩ ቤተሰብ ነው የመጣሁት ወላሂ። እና ወንድምና እህቶች ነበሩኝ፣ ሁለት ወንድም አንድ እህት። አሜሪካ ነው የምኖረው። የሶስት እናት ልጆች ነኝ።
የጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የመሰረትሽው። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው እና እስቲ ጥቂት ስለዛ ወቅት ንገሪኝ። ምን ነበር የተከሰተው?
በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው። ቤተሰብ አያውቅም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል፣ ፈቲያ መታ ቡና ታፍላልኝ አንዳንድ ነገር የለም። ስላመኑት ደግሞ የሚታመን ሰው ነው ራሱ። ያው አንድ ሰው ስትቀራረቢ እኮ አታውቂም፣ ማንነቱ አታውቂም። እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበር እና ቤት ስላመኑት ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደግኩበት አካባቢ በብዛት ሴቶች ያው ራሳቸው የሚያጠፉት አይቻሉ፣ በራሴ ራሳቸው የሚያቃጥሉት እና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ እያደግኩ ስመጣ ቀጠል አልቆመም። ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው የምትለኝ። እነሱ ጋር ተቀምጪ፣ ትምህርትሽ ትቀጥያለሽ፣ ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር። እሱም ያውና መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ በቃ የምስቱ ይሄ ሆንኩለት እና ወደ 9 አመት ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት።
ምናልባት ጥቃት ፈጻሚሽ ማሰራራቶች ወይ ሌሎች ነገሮች ያደርግ ነበር እንዳትናገር ያደረገሽ?
አዎ በቃ ማን ነው የሚያምንሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘና ቁርአንን በቃ ያስተምረናል ቁርአን ማትገምጪ ሰው የለም። እና እሱም የሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው፣ ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማንም የሚያምነሽ።
ይሄ ጥቃት ባንቺ ብቻም አላቆምም፣ ከጊዜ በኋላ ተመልሶ መጥቷል፣ በገዛ ልጅሽ ላይ ተከስቷል። ምን ነበር የሆነው?
አሁን ያውና በልጅነት ተለብዬ ስላደግኩ የጀመ ኑሮ ለማሸነፍ እናቲን ለማርዳት ብዙ ነገር ነው ሞክረው ቤት የሶቪየት ጅቡቲን ሆኚ ስመለስም ጅቡቲ የቤተሰብ ሰርቻለሁ እና በመሃል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጅ አባት የተዋወቁት። እርግስ ሲሆን በቃ መውለድ አለብኝ ነው ያልኩት። ሐምዛ ተወለደ። እናቲና እህቴ ተቀበሉ። ጅቡቲ ስመለስ ያውና ልጅ ያደገው ያንን ሰውዬ እኔ የጎዳኝ ወንድ ይነካል ብዬ አልገመትኩም። ልጅ ነው እኔ ሴት ስለሆንክ ምናልባት ነው አንዳንድ ነገር ነው ስለካል ላይ የማታስቢ ነገር የለም እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም።
እንዴት ነበር የሆነው? አንቺ የት ነበርሽ ልጅሽ ጥቃት በተፈጸመበት?
እኔ ጅቡቲ ነበርኩ። ልጄን መውሰድ አልፈለኩም ላይክ በኤንቫይሮንመንት ለልጄ ብዬ። ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምትሰጠው። ከሌላ ሰው ጋር ጥዬ ከመሄድ ብዬ ነው ሰራተኛ። ግን ይቆጨኛል። ልጄ የፈለገ እናት ነው እንጂ ገንዘብ ወይም ይሄ አይደለምና በኋላ ላይ ነው ሱም የገባኝ። ገባሽ? አንድ ልጅ ስታመጪ ህይወት ላይ ልጅ ፍቅር ነው የሚፈልገው። ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት። አሜሪካ ማለት ነው የመጣው በፊያንሴ ቪዛ ነው የመጣሁትና ሲቲዝን አገኘው። ልጄ ለማምጣት ሞከርኩ። አመጣሁት። አምጥቼው
ስንት አመቱ ነበር?
14 አመቱ።
ወደዚህ ሀገር ሲመጣ 14 አመቱ ነው?
14 አመቱ። አሁን ቤት ከመጣን አሜሪካ ከመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገለ አላየኝማ 10 አመት እና ለማውራት እናምስ ባባ ነው የሚጠራ። ባባ ማለት አባት ነው አይደል? ወላሂ ልሻለሁ እንደዚህ ብለ ንዴቴ እንደዚህ ብለ ካም በኋላ ባባ ብለ ያን ሰውዬ ብጠራ ነገርኩ ነው ያልኩት። አይኝና አንቺ ማረገሽ አለኝ። ያን ጊዜ መሬት ቢሰምጠኝ ወላሂ ልሻለው ደስታዬን አልችልም ነበርና ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ በመልሰው ደስታዬን አልችልም ነበር። ግን ምን ማለት ነው አንቺም መስማትም ፈለኩ መስማትም አልፈለኩም ያንን ጉዳቱ ስለማቅ ማለት ነው። እኔም እኮ አለኝ አሁን ይታይሽ ስለ ድፍርነት ምንም አላወራንም፣ ግን አንቺ ማረገሽ ማለቱ አንቺም ጎዳሽ። አው ከዛ አቀፍኩት። ለነገረው የነገርኩት እንደዚህ አይደለም ልጅ ላይ የሚደረገው። ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነውና ተቃቀፍ አለቀስ። ያ
ተመልካቾቻችን እንግዲህ የልጅዋ ሐምዛ አነጋግሮናል። ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር። ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር በአጭሩ እንደዚህ ብሏል። እስቲ ሰምተን እንመለስ።
እድሜ ስንት እንደነበር አላስታውስም፣ ነገር ግን እሱ ሁልጊዜ ቤት ሰክሮ ይመጣ ነበር። ከዛ ሚስቱን ይደበድባታል። ከዛ በኋላ ሁሉም ቤቱን ለቀው ይወጣሉ። እሱ ነው የሚቆልፍብኝ ነበር። ለምን ሁሉም ቤት ጥለውኝ እንደሚሄዱ አላውቅም። አብዛኛውን ጊዜ እባክህ እባክህ እያልኩ ለምነው ነበር። እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር። ምን እንደሆነ ባላውቅም፣ ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደመደንዘዝ ነበር።
ብዙዎች የሚጠይቁት ጥያቄ ነው፣ ከዛ በኋላ ምን ተከሰተ? ከህግ አኳያም ሊሆን ይችላል፣ ከስነ ልቦና ድጋፍም አኳያ ሊሆን ይችላል። የሄድሽበት መንገድ ምን ይመስላል?
ያረግነው ያው ቴራፒ ሄር እኔም ከሱ ጋር ሄዳለው። ጨረሰ ቴራፒው።
አንቺሳ የዛን አይነት የስነ ልቦና ድጋፍ አግኝተሻል?
ያልሄድኩበት ያውና በኋላ ላይ ሳቅ ፍትያማ መዳን አለባት፣ ፍትያማን እንደሆነች ማወቅ አለባት። ስካችረስ ሄጃለው ቴራፒስት በሳምንት ሁለት ሄዳለው ነበረ። በቃ ሊወጣኝ በጣም እኔ መንገርሽ የኛ ሀገር ሰው ማለት አንፈልገም ችግር አለብን ማለት አንፈልገምና እዛ መሄዴ እኔ ጠቀመኝ።
ተመልካቾቻችን እንግዲህ የስነልቦና ድጋፍ ሀምዛ ቢያገኝም አሁንም ድረስ ግን የስነልቦና ጠባሳ እንዳለበት አጋርቶናል። እሱን ሰምተን እንመለስ።
በብዙ መልኩ ተጽዕኖ እያሳደረብኝ ነው። አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም። ሌላው ደግሞ እኔ ሆንኩ አይመስለኝም። የሆነ የቆሸሽኩ አይነት ስሜት ይሰማኛል። ሁልጊዜ ስለ ሁኔታው አስባለሁ።
አሁን ግልጽ አውጥተሻል፣ ይፋ አውጥተሻልና የህግ ልባት እንዲያገኛል አደረግሽው ለምን ነበር?
አሁን በ2021 ላይ እኔና ልጄ ማለት ነው አንድ ቀን መጥቶ አለኝ፣ በቃ እናቲ ነፍሴን አላቃትም በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ። እኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድነው ያልኩት፣ ሀምዛ የሆነ ነገር ማድረግ አለብን አልኩት። አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ፣ ውሸት ነሽ፣ አንቺ ነሽ ከዱሮም ዱርዬ ነበርሽው የምትጠፊው ምናምን ነው የተባልኩት።
ወደ ፖሊሶች አልጎዳዩ?
አዎ። ከዛ ምን አሉ፣ ማስረጃ ያስፈልጋል። ድሬዳዋ ማለት ነው። ማስረጃ ከሌለ ምንም ማድረግ አንችልም። እኛም እዚህ ስለሆን
ተቋምሽ ራይዝ አባባ ቢዩዝ ነው ወይም ደግሞ ከጥቃት ከፍ ብለን እንውጣ ነጥረን እንውጣ የሚል ሐሳብ አለውና እስቲ ምንድነው የሰራሽ ለመስራት ያሰብሽው በዚህ በተቋም?
አሁን በዚህ መሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ህፃናቶች ናቸውና ጎዳና ልጆች አሉ። እና አሁን እዚህ መሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም እና ሬይዝ አዌርነስ ለማድረግ ለማስተማር
ግንዛቤው
ምን ማድረግ እንዳለብን። እሺ አሁን ተጎድተናል፣ ምንድነው የኛ ፍቺ ነው? አሁን ሐሙስ ማታ እኔ ምግብ ሰርቼ ነው ወደ 5-10 ይመጣሉ። ሴፍ ፕሌስ በቃ ምናወራበት። ለምን አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት ስናወራ ምንድን አለን። በዛ ላይ አገሬ ላይ ማድረግ የምፈልገው ማገዝ የምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያውና ፋንዴሽን ጠንካራ ፋንዴሽን እዚህ ቢልድ አድርጌ እዛው ለመስጠት ነው ሐሳቤ። አይጎዳም አይደለም ለምን ብል ውሸት ነው። ሁሉ ቤት በብዛት የሚጎዱት ሬፕ የሚደረገው ከቤተሰብ ነው። አሁን የአምስት ዓመት ልጅ የት ሄዳ ነው የምትደፈረው? ምን አርግታ ሴት ልጅ አንወታ ብትደፈር ማን ነው? ጎረቤት ነው? ከቤተሰብ ነው? ሁሉ ነገር የሚነሳ ከቤተሰብ ነው።
አንቺ ይሄንን ተቋም ስትመሰርቺ ብቻሽን አይደለም የምትሰረሽው፣ ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው፣ የሀምዛ ለየት ያለ ነውና እንዴት ነው እንደዛ አይነት መግባባት ላይ ደረሳችሁት?
አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋር አነስ በቃ እንዴት ነው የቀረብኩት፣ በግልጽ እናወራ ነው ገባሽ? የተናገር ነው ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፍራለች። ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው። እናትና አባት ብንሆን
ፈቲያ ረመዳን ቪኦኤ ቢሮ መተሽ እዚህ ስቱዲያችን መተሽ ልምድሽን ያንችንም የልጅሽንም ህይወት ስላጋራሽን እጅግ አብዝቼ ያመሰግናል።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን በመቀጠል ወደ ትግራይ ክልል እናቀናለን። በዚያ በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ሙልጌታ ጽባ ዝርዝሩን ይዟል።
በ2015 ዓመተ ምህረት የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራቱ አበራ ልጃቸው ሜሮን መብራቱ ከተገደለች 1 ዓመት ከ8 ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ።
ተሰቀለ አረሳ ምርመራ ለየለ ለአና ግን ምርመራ አረሳ ምርመራ ገባና ወሰዱ ወይ ለቀይሩና
ያስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለኛ መርመራናል ቀበሩ ብለው ነው የሰጡን። ኋላ ሲታይ ግን ያስከሬን መርመራ የለም። ፖሊስ እኮ አስከሬን ሳይስመረምር እንዲቀበር አያደርግም። ግን እንደዛ ተደርጓል። በ9ኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው።
አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ተክላይ በአድዋ ከተማ ባለፈው አመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ተክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች።
ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው 3 ሚሊዮን ብር ማስለቀቂያ ስጡን ብለው በእለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያና የሃብን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኖሮ ከመሐሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሃብን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ።
ሊዲ ዓለም በውቅሮ ከተማ እሁድ ጥቅም 3 ቀን 2017 ዓመተ ምህረት ተሞሽራ በ3ኛው ቀኗ በተጠርጣሪ ሙሽራዋ ባሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሳይ ይገልጻሉ።
አብሐጎሱ ኢና አብሰርዱ ሆቴል ይባል
የሰርጓ ቀን በደስታ ነው የዋልነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታ ነው ያሳለፈው። ግን በ3ኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ ያለው መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነሽሩባዋ ከነኮዷ ቀበርናት። የሊዲያ ነገር ምን ብለህ ይወራል?
በሊዲያ ግድያ የሚጠረጠረው ሙሽራዋ በህግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል።
ተመጣጣኝ ፍትህ ከውርደለውም
ተመጣጣኝ የሆነ ፍትህ ነው መስጠት የሚገባው። 10 አመት 20 አመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱበት ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው።
በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች።
ግድያ አለ፣ እገታ አለ፣ እንዲሁም ጾታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ይኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን።
በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሴም
እንደ ትግራይ የገጠመን ችግር አለ። በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል። ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው። አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት። የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም። በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌደራል በኩል ነው የሚጠየቀው። እነዚህ አሁን ለስራችን
አድማጮቻችንና ተመልካቾቻችን አብራችሁን ሳመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የሳምንት ሰው ይበለን።